ዛሬ ሐምሌ 23 2013 ዓ.ም ተመረተ ነው። እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ጉዳዮች መካከል
ሽንኩርት አንዳንድ ትራፊኮችን ይያዙ ታርደ ከተጠናል አንዳንድ ደግሞ ፖሊሶችን ይመጣናል።
የአምቦና አካባቢዋ ነዋሪዎች ጀምበር ዘቅዘቅ ስትል የመጓጓዣ አማራጭ ማጣት ከጀመሩ መንፈቅ አልፏቸዋል። ይሄ የሆነበትን ምክንያት ዛሬ ምሽት እንሰማለን።
እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው።
ዛሬ በአዲስ አበባ የሚገኘውን መጽሐፍትና ቁም ነገረኛ ሀሳቦች የሚስተናግዱበትን አንድ ቡና ቤትም እንጎበኛለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በብዙ መቶዎች የተቆጠሩ ኤርትራውያን ስደተኞች ትላንት አዲስ አበባ ውስጥ ሰልፍ አካሂደዋል። ኤርትራውያኑ ስደተኞች የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር UNHCR በትግራይ ክልል ውጊያ የተጠመዱ በዚያም ባሉ ሁለት ካምፖች የተጠለሉ ጓደኞቻችንና ቤተሰቦች አውጥቶ ወደ ሌላ ቦታ ያዛውርልን ሲሉ መጠየቃቸውን ሮይተርስ ዘግቧል። ማይ አይኒና ሀዲ ሀሩሽ በተባሉት ካምፖች ውስጥና በዙሪያው ውጊያው የተባባሰ መሆኑን ያመለከተው ዘገባው UNHCR በቅርቡ ሁለት ስደተኞች መገደላቸውን መናገሩን ጠቅሷል። የመንግስታቱ ድርጅት የስደተኞች ኮሚሽን እንደ አውሮፓውያን አቆጣጠር ከሐምሌ 14 ወዲህ ካምፖቹ ጋር መድረስ እንዳልቻለ ያስታወቀ ሲሆን ባለፈው ማክሰኞ ዩናይትድ ስቴትስ ትግራይ ውስጥ ያሉት ኤርትራውያን ስደተኞች ጉዳይ በጥልቅ እንዳሳሰባት አስታውቃለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአጣዳፊ እርዳታ አስተባባሪ ማርቲን ግሪፊትስ ትላንት በኢትዮጵያ ለስድስት ቀናት የሚቆይ ይፋ ጉብኝት ጀምረዋል። ሚስተር ግሪፊትስ ጉብኝታቸውን አስመልክተው በመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊነቴ መደበኛ ተልእኮዬን በኢትዮጵያ መጀመር አስፈላጊ ሆኖ አግኝቼዋለሁ። በሀገሪቱ በትግራይና በቤኒሻንጉል ጉሙዝ ክልሎች ባሉት የትጥቅ ግጭቶች፣ በአፋር፣ በሶማሌ፣ በደቡብ ክልሎች ባሉ በማህበረሰቦች የእርስ በርስ ግጭቶችና በሶማሌ፣ በኦሮሚያና በአፋር ክልሎች ባለው ግጭት የተነሳ በዚህ ዓመት በሀገሪቱ ያለው ሰብአዊ ችግር ጨምሯል ማለታቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያወጣው መግለጫ አውስቷል። ኢትዮጵያ አስቀድሞም በጎርፍ መጥለቅለቅ፣ በአንበጣ መንጋ ወረራ፣ ስር በሰደደ የምግብ እጥረትና በኮቪድ-19 ወረርሽኝ የተነሳ በነበሩባት ተግዳሮቶች ላይ እነዚህ ችግሮች ተጨምረውባታል ያሉት የዓለም ድርጅቱ ባለስልጣን በአሁኑ ወቅት በሚሊዮኖች የሚቆጠሩ ለችግር የተጋለጡ ዜጎቿ እርዳታ ያስፈልጋቸዋል ነው ያሉት። ሚስተር ግሪፊትስ በጉብኝታቸው ከኢትዮጵያ መንግስት ከፍተኛ ባለስልጣናት እንዲሁም ከሰብአዊ ረድኤት ተቋማት ጋር ከለጋሽ ማህበረሰብ ተወካዮች ጋር እንደሚነጋገሩ መግለጫው አመልክቷል። የአፍሪካ የመድኃኒትና የበሽታ መቆጣጠሪያ ማዕከል በሀገሪቱ ባለፈው ወር ውስጥ ከኮቪድ-19 ወረርሽኝ ጋር በተያያዘ የሚሞተው ሰው ቁጥር ወደ 17% ከፍ ማለቱን ዛሬ ሐሙስ በሰጠው ጋዜጣዊ መግለጫ አስታውቋል። ማዕከሉ በቫይረሱ የሚያዙ ሰዎች ቁጥር መጨመሩን ገልጾ አንዳንድ ሀገሮችም የሚያደርጉት ምርመራ ከሚያስፈልገው መጠን እጅግ ያነሰ መሆኑን በመግለጽ አስጠንቅቋል። በጠቅላላው በሀገሪቱ ለቫይረሱ የተጋለጡ ሰዎች ቁጥር 239,000 መድረሱንና ባለፈው ሳምንት 6,700 ሰዎች መሞታቸው የተገለጸ ሲሆን የሟቾቹም ቁጥር ከቀደመው ሳምንት ጋር ሲነጻጸር ተጨማሪ 700 ሰዎች የሞቱ መሆኑን አመልክቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ለቫይረሱ መስፋፋት ሰሞኑን በደቡብ አፍሪካ የተደረጉ የዝርፊያ ክስተቶችና ወደ መካ የተደረገው የሙስሊሞች የኢድ አልሃጂ ጉዞ አስተዋጽኦ ማድረጋቸውንም አስታውቋል። በተጨማሪም በመላው ዓለም ባለፉት ሳምንት ውስጥ እየተስፋፋ ነው የተባለውንና ከኮሮና ቫይረስ ዝርያዎች በተላላፊነቱ የተለየ መሆኑን የተነገረለትን የዴልታ ቫይረስም በምክንያትነት ጠቅሷል። ዩናይትድ ስቴትስ ውስጥ ዴልታ በተባለው በፍጥነት ተላላፊ የኮሮና ቫይረስ ዝርያ ተያይዞ በሀገሪቱ የአዲስ ተያዦች ቁጥር እየጨመረ መምጣቱን ተከትሎ ግዙፎቹ የቴክኖሎጂ ኩባንያ ሰራተኞቻቸውን ሳትከተቡ ስራ ቦታችሁ መግባት አትችሉም ሲሉ መመሪያ ሰጥተዋል። ጉግልና ፌስቡክ ኩባንያዎች ዩናይትድ ስቴትስ ያሉ ሰራተኞቻቸውን በሙሉ ሳትከተቡ ቢሮ መግባት የለም ብለው ትላንት አስታውቀዋቸዋል። ጉግል ኩባንያ በቀጣዮቹ ወራት ውስጥ በሌሎች ሀገሮች ያሉ ሰራተኞቹን ለማስከተብ እያቀደ መሆኑን ዘገባዎች አመልክተዋል። ዴድላይን የተባለው አውታር እንደዘገበው ግዙፉ የፊልምና የቴሌቪዥን ዝግጅቶች አቅራቢው ኔትፍሊክስ ኩባንያ ዩናይትድ ስቴትስ የሚገኙ ቅንብሮቹ ተዋናዮችና ሰራተኞች በሙሉ የኮቪድ-19 ክትባት እንዲከተቡ ግዴታ የሚያደርግ ፖሊሲ አውጥቷል። አፕል ኩባንያም ዩናይትድ ስቴትስ ያሉ መደብሮቹ የሚገለገሉ ደንበኞቹና ሰራተኞቹ በሙሉ የተከተቡም ያልተከተቡም ያፍና ያፍንጫ መሸፈኛ ጭንብል መጠቀምን እንደገና ግዴታ ሊያደርግ ማቀዱ ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። በምዕራብ ኦሮሚያ የምትገኘው አምቦ ከተማ ጀንበር ዝቅዝቅ ሲል የመጓጓዣ አገልግሎት ለማግኘት ከሚቸግርባቸው ስፍራዎች አንዷ ሆናለች። የከተማዋ ባለሶስት እግር መኪኖችን ጨምሮ ከምሽቱ አንድ ሰዓት ጀምሮ ከጎዳናው የመጥፋታቸው ነገር የታዘበው የነዋሪዎችንም ቅሬታ የሰማው ናኮር መልካ ቀጣዩን ዘገባ ልኮልናል።
ዘወትር ምሽት ከአንድ ሰዓት በኋላ በአምቦ ከተማ ለህብረተሰቡ የመጓጓዣ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎች ማለትም ባጃጆች ወደ የማደሪያቸው ሲሽቀዳደሙ ማየት የተለመደ ሆኗል። ለዚህም ምክንያቱን ያስረዳው በደህንነት ስጋት ምክንያት ስሜን አልገልጽም ያለው አንድ የአምቦ ከተማ የባጃጅ አሽከርካሪ ነው።
እኔ የአምቦ ከተማ ባጃጅ ሹፌር ነኝ። በጊዜ መግባት ከጀመርን አንድ ስድስት ወር አልፈናል። በሰላም ጸጥታ ምናምን ነገር ብለን በዛ ኪብር ስንቆይ አንዳንድ ትራፊኮችን እያዙ ታርጋ ይከቱብናል። አንዳንድ ደግሞ ፖሊሶችን ይዘው ይመቱናል ምናምን።
ይህ ሁኔታ ከምርጫውን በኋላ ያለመሻሻሉንና በዚህም ሳቢያ ህብረተሰቡ ላይ ደረሰ ስላለው እንግልት እንዲህ ይገልጻል።
ከምርጫ ተብለን ነበር። ምርጫ ካለፈ በኋላም ያው ድንበዞም ሁሉም ነገር እየቀጠለበት ነው። እኛ ምንም የምናውቀው ነገር የለም። ህብረተሰቡ ላይ በጣም ትልቅ ጫና ነው እየፈጠራሉ። በጣም ማለት ነው። እኛ ሁላ በአንድ ሰዓት ላይ በቃ በጣም ትልቅ ስራ ይጠራል። ህብረተሰቡ ከነሱ ላይ ብዙ ጫና ሪሆነ ይና አለመስራት በሽተኛ እንኳን ይዘን እንድንሄድ አልተፈቀደልንም። ልጆቻቸውን ለማሳከት ይዘው ወጥቶ ምናምን ነገር ከተማ ምሽቶባቸው።
ወይዘሪቱ ሜራ ናይሉ የተባሉ አንዲት የአምቦ ነዋሪም ከምሽቱ አንድ ሰዓት ከሰላሳ በኋላ የትራንስፖርት አገልግሎት ያለመኖር በቤተሰባቸው ላይ ስላመጣው ችግር እንዲህ ይገልጻሉ።
በአምቦ ከተማ ከአራት ወር አምስት ወር ስድስት ወር ወዲህ የባጃጅ ትራንስፖርት ከአንድ ሰዓት በኋላ ከምሽቱ አንድ ሰዓት በኋላ የለም። ባለፈው ጊዜ ከቤተሰብ ውስጥ የታመመ ግኝቶ ነበረ። በዛን ሰዓት ለሊት አራፈን ነበር። እንደ አጋጣሚ የነበረ ማንኛውም ባጃጅ የለም። ከጎረቤት እንኳን በምንጠይቅባቸው ሰዓት ማንኛውንም ትራንስፖርት እንደማይሰጡ እና ከሰጡ ደግሞ ከተያዙ እንደሚቀጡን ነበሩ። ይህ ደግሞ በጣም እንግልት እና ችግር ፈጥሮብናል እና በሚመለከተው አካል ችግሩ ቢቀረፍልን
የአምቦ ከተማ ትራንስፖርት ባለስልጣን ጽህፈት ቤት ኃላፊ አቶ ቦጃ ወልደ ሚካኤል በበኩላቸው ለችግሩ መንስኤ ያሉትን እንዲህ ይገልጻሉ። የባጃጅ አገልግሎት ከምሽት በኋላ እንዲቆም ስንወስን የህብረተሰቡን ሰላም ግንዛቤ ውስጥ በማስገባት ነበር። በማታ የሚደረግ የባጃጅ አገልግሎት ከመቆሙ በፊት ባጃጅ ውስጥ የተለያዩ ወንጀሎች ሲፈጸሙ ነበር። ከሰው ገንዘብ ወስዶ ማምለጥ፣ ጉዳት ማድረስ እና የማሸማቀቅ ድርጊቶች ሲደረጉ እንደነበር በምርመራ ተረጋግጧል። በአንዳንድ ባጃጆች ውስጥ ደግሞ ህገወጥ የሆኑ የጦር መሳሪያዎችም ሲያዙ ነበር። ከዚህ የተነሳ ነበር በጸጥታ በኩል ከአንድ ሰዓት ተኩል በኋላ ባጃጆች እንዳይንቀሳቀሱ አቅጣጫ የተቀመጠው ብለዋል። ችግሩን ለመቅረፍ እየተሰራ ነው ያሉትንም አቶ ቦጃ አብራርተዋል። አሁን ለእያንዳንዱ የባጃጅ አገልግሎት ማህበራት አቅጣጫ ሰጥተን የሚለየው ኮድ ተለይቶ ከአጭር ጊዜ በኋላ ወደ መደበኛ ስራቸው ተመልሰው ከምሽቱ እስከ 3 ሰዓት እስከ 4 ሰዓት አገልግሎት እንዲሰጡ ከጸጥታ ምክር ቤት ጋር ተነጋግረናል። ሁሉም ማህበራት እስከሚቀጥለው ሳምንት ሰኞ አዲሱን የመለያ ቁጥር ከለጠፉ አገልግሎቱን በማስጀመር የባጃጅ ሹፌሮችና የህብረተሰቡን ጥያቄ እንመልሳለን ብለን እናስባለን። ብለዋል። በተመሳሳይ ሁኔታ በነቀምቴ ከተማም ከምሽቱ 1 ሰዓት በኋላ የመጓጓዣ አገልግሎት ችግር መኖሩን የተናገሩት አቶ ወይሳ ገዛኝ የተባሉ የአካባቢው ነዋሪ በበኩላቸው በዚሁ ሳቢያ ተፈጠረ ስላሉት ችግር ያስረዳሉ።
ትራንስፖርት በኋላ ባጃጆች ይቆማሉ። ማንኛውም ትራንስፖርት ና የከተማ ውስጥ የሚንቀሳቀሱት ይቆማሉ። እስከ 2 ሰዓት እስከ 3 ሰዓት እየተሰራ ያለው 12 ተኩል አካባቢ ነው ዘግተን የሚንገባው። መንግስት አካላቶች ናቸው የሚከለክሉት። ማንኛውም ሰው ታመመም በማንኛውም ሚት ነገር ቢመጣ ሴቶች፣ ወላድ ሴቶች ድጋትን መጠበቃቸው ነው። ችግር ከገጠማቸው ማታ ላይ እንደፈለጉ መንቀሳቀስ አይችሉም። ግለተክና ለህዝቡ አገልግሎት ቢሰጥ ደስ ይለኛል።
የነቀምቴ ትራንስፖርት ባለስልጣን ጽህፈት ቤት ኃላፊው እንጫሎ ሶሩማ ችግሩ ስለመፈጠሩ አላውቅም ሲሉ አስተባብለዋል።
ይቅሬታ
ከመሰረቱ መቅረብ የነበረበት ለእኛ ነበር። ህብረተሰቡ እኛን ነበር መጠየቅ የነበረበት። እናንተም ቅሬታውን መቀበላችሁ ትክክል ነው፣ ምክንያቱም የህዝቡ ፍላጎት ስለሆነ። ከአንድ ሰዓት በኋላ አገልግሎት የለም ስለተባለው አላውቅም፣ ግን አገልግሎቱ እስከ 2 ሰዓት እንዳለ እኔ ራሴ ለማየት ችያለሁ። ነገር ግን ከትራንስፖርት ደንብ አንጻርም ከምሽቱ 3 ሰዓት በኋላ የትራንስፖርት አገልግሎት በከተማ ውስጥ አይፈቀድም። ሆስፒታል አካባቢ አገልግሎት የሚሰጡ ባጃጆችም መመዝገብና መታወቅ አለባቸው። ከዛ ውጪ ከምሽቱ 3 ሰዓት በኋላ አገልግሎቱን መስጠት አይቻልም ብለዋል። በዚህ ዙሪያ ከከተማው ጸጥታና አስተዳደር ጽህፈት ቤት እንዲሁም ከኦሮሚያ ትራንስፖርት ባለስልጣን ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አሁን ደግሞ ወደ ቀጣዩ መሰናዶ እንሻገር። ሰዎች እዚህ ካፌ እንገናኝ፣ እዚህ ቦታ ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሀሳቦችን ለመጋራት ካለም እንደሆነ ይገመታል። በመሀል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ ግን የሚገናኙት ከተለመደ ወግ የተሻገሩ ሕይወትን የሚለውጡ ልምዶችንም ለመለዋወጥ ነው። ንግድና ምጣኔ ሀብትን የሚመለከቱ መላዎችንም ይጋራሉ። ይህ ወግ ኮፊ የተሰኘውን ስፍራ በመቀጠል እናስተዋውቃቸዋለን። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው።
ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግድግዳ እያየን ነው የምንቆየው እና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው።
በዚህ ሳቤ ውስጥ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ
የምንመኘው ነገር ነበረ ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመረን። በዶሚሽኖም አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንድ ከቡና ጋር የተያያዙ ስራዎች ሰራ ነበር። ስለዚህም ስራችንን ኮምባይን አደረግ ነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን ከመዝናናት ባሻገር የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው።
አዲስ አበባ በቅሎ ቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናገዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን፣ ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚህ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ።
ሮብ ሮብ ላይ በነበረን ደግሞ ወግ ቢዝ በሚል እንደው ያቺ የኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ እንደ እውቀትን ነው የምንጨበጥበት። እውቀትን ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጠር በሚል ነው የተጀመረው።
ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል።
ይገርመሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው ፎርማል ከሚሆን ሴቲንግ ላይ። ሰዎች በነጻነት ጥያቄያቸውን ያነሳሉ። ፕሮፌሽናሎችም በነጻነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ።
ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሐሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው።
ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማፍሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ ቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት፣ እንዲህ ብታደርገው፣ እዚህ ላይ ብታስብበት፣ ይችን ብትጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው።
ከተከፈተ 10ኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን እንጂ ቡና፣ መጽሐፍትና ወግ አንድ ላይ አይሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባን አለው።
አይቶት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል፣ በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው።
የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሳው ሰላማዊት ገብረ መስቀል፣ የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም።
10 ከዛ በላያችን በአዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን።
አድማጮቻችን በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የተመለከተ ልዩ መርሃ ግብርም ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ባለሙያዎች እንደሚሉት ከጥቂት ዓመታት በኋላ ወደ ህዋ ለመጓዝ አቅም የሚኖራቸው ቢሊዮነሮችና ጓደኞቻቸው ብቻ አይሆኑም። ወደ ማርስ ተጓዦችም በፕላኔቱ ላይ ጥንታዊ ህይወት ይኖር እንደሁ ለማጥናት ፍለጋ የጀመሩ ሲሆን ለጥናቱ የሚረዷቸው መሳሪያዎች በህዋ ላይ በሚገኘው ዓለም አቀፍ የጠፈር በረራ ማቆሚያ ላይም ደርሰዋል። የአሜሪካ ድምፁ አራሽ አርባሳዲ ያሰናደውን ስመኝሽ የቆየ እንደሚከተለው ታሰማናለች።
The next generation of dreamers, if we can do this, just imagine what you can do.
ወደ ጠፈር የሚደረግ የሽርሽር ጉዞ ገና ካሁኑ እየተሟሟቀ የሚሄድ ይመስላል። ሂደቱ የጀመረው በወሩ መጀመሪያ ላይ እንግሊዛዊው ቢሊየነር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ ወደ ጠፈር ዳርቻ በመሄድ ባደረገው የተሳካ ጉዞ ነበር። ከዘጠኝ ቀን በኋላ ደግሞ የግዙፉ የቴክኖሎጂ ኩባንያ አማዞን እና ብሉ ኦሪጅን መስራች ጄፍ ቤዞስ ኒው ሼፐርድ ተብሎ በሚጠራው ሮኬቱ ተከተለ። ይህን ሂደት አስመልክቶ በብሔራዊው ህዋ ማህበር የጠፈር ምርምር ምክትል ፕሬዝዳንት እና በአሪዞና ክፍለ ግዛት የሚገኘው ተንደርበርድ ዓለም አቀፍ የማኔጅመንት ትምህርት ቤት የጠፈር አመራር መምህር የሆኑትን ግሬግ ኦትሪን አነጋግረናቸዋል። ኦትሪ እንደሚሉት ለጊዜው ህዋን የማየት እድሉ ያላቸው እጅግ ባለጸጎችና ተጋባዥ እንግዶቻቸው ብቻ ቢመስልም ተራ ሰዎችም መንኮራኩሮቹን የሚሳፈሩበት ጊዜ ሩቅ አይሆንም።
When we get down to the next generation of flights, I think we're going to see $50,000 per ticket.
ቀጣዩ ትውልድ እነዚህን በረራዎች ማድረግ ሲጀምር የአንድ ትኬት ዋጋ $50,000 ይሆናል። እኔ ያንን መክፈል እችላለሁ። በእርግጥ ምናልባት ሚስቴ በጣም ትናደድብኝ ይሆናል፣ ግን ላደርገው እችላለሁ። የመኪና ዋጋ ማለት ነው። በአስር ዓመት ውስጥ በሺዎች የሚቆጠሩ ዶላሮች ዋጋ ላይ የምንደርስ ይመስለኛል። ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ ትራንስፖርት ማለት ነው። ግን በመንገድ ላይ ነፃ የህዋ ላይ ጉዞ ማድረግ ይቻላል። ለዚያ ምናልባት ሰዎች ተጨማሪ የጠፈር ውስጥ የመጓጓዣ ክፍያ ሊከፍሉ ይችላሉ።
ጆን ስትሪክላንድ ደግሞ በብሔራዊው የጠፈር ማህበር ዳይሬክተር ሲሆኑ ህዋን ቅኝ በመግዛት ጥንሰ ሐሳብ ላይ በርካታ ጽሑፎችን ጽፈዋል። ከአሜሪካ ድምጽ ጋር ባደረጉት ቆይታም ወደ ጠፈር የመሄዱ ጉዳይ በከፍተኛ ሁኔታ የሚደረስበት የሰው ልጅ እጣ ፈንታ ሆኗል ይላሉ።
It was not going to be an infinite amount of time.
በድጋሚ ጥቅም ላይ መዋል የሚችሉ መንኮራኩሮች መሰራት ሲጀምሩና ልክ ፋልኮን 9 መንኮራኩር እንዳሳየችው የደህንነት ጉዳይ አስተማማኝነቱ እየጨመረ ሲሄድ ለሜድ የሚያስወጣው ወጪ ይቀንሳል። ይሄ ደግሞ በቅርብ ጊዜ ይሆናል።
ስትሪክላንድ የጠቀሱት ፋልኮን 9 የተሰኘው መንኮራኩር ናሳ ለስራ ተልእኮ የተጠቀመበት በድጋሚ ጥቅም ላይ መዋል የቻለ መንኮራኩር ነው። ብሉ ኦሪጅን እና ቨርጂን ጋላክቲክ እንዳስታወቁት በቀጣይ ወደ ህዋ ለሚደረጉ በረራዎች ሁለቱም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ትኬት ሸጠዋል። በሌላ ጎን ደግሞ ናሳ በሶላር ሲስተም ውስጥ ቀደምት ህይወት ይኖር እንደነበር ለማጥናት ሲያደርገው የነበረው ጥናት ወደ አዲስ ምዕራፍ የሚያሸጋግር ፍንጭ አሳይቷል። ህይወት ይኖር እንደነበር ወይም እንዳልነበር ሊጠቁም የሚችል የህዋ ላይ ድንጋይ ሰብስቦ ጥናት እያካሄደ ነው። ፕሮጀክቱን የሚመሩት ባለሙያዎች እንደሚሉት ፐርሲ የሚል ስያሜ ያወጡለት በህዋ ላይ እየተዘዋወረ ድንጋዮቹን በማርስ ከተፈጠረ የእሳተ ጎመራ አናት ላይ ይሰበስባል። የሳይንስ ተመራማሪዎቹ ቦታው በአንድ ወቅት ሐይቅ የነበረበት ቦታ ነው ብለው ያምናሉ። ህይወት ለመኖሩ ፍንጭ ሊሰጣቸው የሚችለውም ምናልባት በአይን የማይታዩ ጥቃቅን ባክቴሪያዎች ናቸው። በመጨረሻም በራሽያ የምርምር ቤተ ሙከራ የተሰራ አዲስ የጠፈር በረራ መሳሪያ ሐሙስለት ባለማቀፉ የጠፈር በረራ ማቆሚያ ላይ አርፏል። መሳሪያው ለበረራ ማቆሚያው የሚያገለግል አዲስ መጸዳጃ ቤትና መሳሪያውን መጠገን የሚችል የአውሮፓ ስሬት የሆነ የሮቦት እጅ የተገጠመለት ነው። በአራሽ አረብ ሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመኝችን እናመሰግናለን። ቀጣዩ ዘገባ ወደ ዚምባብዌ ይወስድናል። በዓለም ዙሪያ ኮቪድ-19 በአእምሮ ጤና ላይ ያሳደረው ጫና እጅግ ሰፊ ነው። ዚምባብዌን የሚያጋጥማቸው ነገር ከዚህ የተለየ አይደለም። ነገር ግን የአእምሮ ጤና ችግርን ለመቅረፍ በጭንቀት የተጎዱ ዚምባብዌያውያን በአውራ ጎዳናዎች ላይ በተቀመጡ የባለንጀራ ወንበሮች በመባል በተሰየሙ አግዳሚ ወንበሮች በኩል ልዩ የሆነ የምክር አገልግሎት እያገኙ ይገኛሉ። ኤደን ገረመው የኮሎምበስ ማቪንጋን ዘገባ እንደሚከተለው ታሰማናለች።
በጎርጎሮሳውያኑ 2006 ዓ.ም በዚምባብዌ የነበረውን የፖለቲካና የምጣኔ ሀብት ቀውስ ተከትሎ ጭንቀትና ድብርት ላደረባቸው ዚምባብዌያን የምክር አገልግሎት ለመለገስ ነበር የባለንጀሮች አግዳሚ ወንበር የተሰራው። ተቋሙ አሁን ላይ በዋና ከተማው ሐራሬ በሚገኙ በብዙ ክሊኒኮችና ሆስፒታሎች ቅርንጫፎች ያሉት ሲሆን በአሁን ሰዓት በሀገሪቱ ያለ ትልቅ የአእምሮ ጤና ሕክምና አገልግሎት ሰጪ ድርጅትም ነው። አገልግሎቱም ዚምባብዌያን ከፍተኛ ለሆነ ጭንቀት ሲደረጉ ማየት አንሻም ባሉ በጎ ፈቃደኞች አማካኝነት ነው የሚሰጠው። ቺንጌታዩ ኒያሙካፓ የባለንጀሮች አግዳሚ ወንበር የሀገር አቀፍ አስተባባሪ ሲሆኑ በአሁን ሰዓት ተቋሙ በድረገጽ ብቻ አገልግሎት ለመስጠት ተገዷል ይላሉ።
We continue to provide counseling to people who are affected.
እነዚህ የባለንጀራ አግዳሚ ወንበሮች እዚህ አለን ይላሉ። በኮቪድ-19 ምክንያት ህይወታቸው ላይ ጫና ለደረሰባቸው ሰዎች ምክር እንሰጣለን።
ነገር ግን ልክ እንደ ኤልዛቤት ቺቤካ ያሉ ሰዎች ደግሞ አሁንም ድረስ ወደ ኒያሙካፓ ቢሮ ይመጣሉ። ወይዘሮ ኤልዛቤት የ49 ዓመት ሴት ሲሆኑ አባታቸው በኮቪድ-19 ተይዟል።
I have nothing to pay for his medical bills. I am unemployed.
ለዚህ ህክምና የምከፍለው ነገር የለኝም። ስራ የለኝም። ለምግብ እንኳን የሚሆን ገቢ የሚገኝበት ነገር የለም። ከሚያስጨንቁኝ ነገሮች መካከል እነዚህ ጥቂቶቹ ናቸው። ለዚህ ነው እነዚህን ሰዎች ላነጋግር የመጣሁት። ኮቪድ-19 መኖሩ እውነት ነው። በተለይ ደግሞ እኔ የምኖርበት አካባቢ አለ። በኮቪድ-19 ምክንያት ቀብር እንኳን መሄድ አልቻልንም።
ሳቸው ይሄን ቢሉም የባለንጀሮች አግዳሚ ወንበር አማካሪ የሆኑት የ53 ዓመቷ ፎርጌት ጉቱዛ ከቅርብ ጊዜ ወዲህ የምክር አገልግሎታቸው በኮቪድ-19 ላይ ብቻ ማተኮሩን በመግለጽ እንዲህ ይላሉ።
COVID-19 has really spread its wings. It's all over. But people are not masking up.
ኮቪድ-19 ጥላውን አጥልቷል። ቫይረሱ በየቦታው ቢኖርም ሰዎች ያፍና ያፍንጫ መሸፈኛ አያደርጉም። በምን አይነት መልኩ ግንዛቤ ላይ እንደሚሰራ አላውቅም። ሰዎች ያለንበትን ሁኔታ እንዴት እንደማይረዱት አይገባኝም።
በዚምባብዌ በሚገኘው የዓለም የጤና ድርጅት ቅርንጫፍ ውስጥ የአእምሮ ጤና ዋና ኃላፊ የሆኑት ዶክተር ዴብራ ማቻንዶ ኮቪድ-19 ትልቅ ጭንቀት ፈጥሯል ይላሉ።
Lately we've been seeing a number of us.
ከቅርብ ጊዜ ወዲህ እንደ እንቅልፍ ማጣት፣ ድንገት የሆነ የስሜት መናወጥና መረበሽ፣ መደናገጥ፣ ጭንቀት፣ የቤት ውስጥ ግጭትና ጥቃት የመሳሰሉ የስነ ልቦና ችግሮችን እያስተዋልን ነው። ስለዚህም ሰዎች ጭንቀታቸውን ለመቀነስ፣ ገቢያቸው ሲቀንስ ያለባቸውን ሐሳብ ለመቀነስ ማድረግ የሚችሏቸው የተለያዩ ነገሮች አሉ። የመጀመሪያው ነገር አሁን ያለነው እንግዳ በሆነና በከባድ ጊዜ ውስጥ መሆኑን መረዳት አለባቸው። ሰዎች ይህን መረዳት ሲችሉ አመለካከታቸውንም ማሻሻል ይችላሉ ማለት ነው።
ይህንን መረዳት በዚምባብዌ ዴልታ በተሰኘው የኮቪድ-19 አይነት የሚታመሙ ሰዎች ቁጥር በመጨመሩ እየመጣ ያለውን ጭንቀት ሰዎች እንዲቋቋሙት ሊያግዝ ይችላል። ለኮሎምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አመሻሹን አግኝታለች። በ10000 ሜትር የወንዶች ውድድር ሰለሞን ባረጋ አንደኛ በመውጣት ኢትዮጵያን በክብር መዝገብ ላይ እንድትሰፍር አድርጓል። 25 ዙሩን ሩጫ በ27 ደቂቃ በ43 ሰከንዶች ከ22 ማይክሮ ሰከንዶች በሆነ ሰዓት አጠናቋል። በውድድሩ ከፍተኛ ግምት ተሰጥቶት የነበረው በርቀቱ የዓለም ክብረ ወሰንን ያዘው ዩጋንዳዊው ጆሹዋ ቺፕቲጌ በ41 ማይክሮ ሰከንድ ዘግይቶ በመግባት የብር ሜዳሊያን ሲያሸንፍ፣ ሌላኛው የሀገሩ ልጅ እንዲሁም የዓለም ግማሽ ማራ ቱን የ2020 ዓመተ ምህረት ባለድል ጄኮብ ኬሌሙ በ66 ሰከንዶች ዘግይቶ የነሐስ ሜዳሊያ አሸናፊ ሆኗል። በዛሬው ዕለት እንዲሁ በተደረገ የ50 ሜትር ነጻ የዋና ውድድር ኢትዮጵያ ተሳትፋለች። የኢትዮጵያን ባንዲራ በመክፈቻው ቀን ያነገበው አብዱል መልክ ቶፊክ ሙክታር በተሳተፈበት የምድብ 3 ማጣሪያ ውድድር 6ኛ ወጥቷል። ወደ ቀጣይ ዙርም ማለፍ ሳይችል ቀርቷል። በትናንትናው ዕለት የተካሄዱ ውድድሮችን ለማስታወስ ያክል በወንዶች የ3000 ሜትር መሰናክል የማጣሪያ ውድድር ተካሂዷል። በምድብ 1 ኢትዮጵያዊው ለሜቻ ግርባ ጃፓናዊውን ራዩጂ ማዩራንና ኬንያዊውን ቤንጃሚን ኪጊንን በማስከተል አሸንፏል። ወደ ፍጻሜው ውድድር ማለፉንም አረጋግጧል። በምድብ 2 ኬንያዊው አብርሃም ኪቢዮት አንደኛ ሆኖ ውድድሩን ሲያጠናቅቅ ኢትዮጵያዊው ጌትነት ዋለ ሁለተኛ፣ ጣሊያንን የወከለው አህመድ አብዱል ዋህድ ሶስተኛ በመሆን ወደ ፍጻሜው አልፈዋል። በሴቶች 800 ሜትር ውድድር ሀብታም አለሙ በምድብ 3 የዩናይትድ ስቴትስዋን ኤቲንግ ሙንን ተከትላ በመግባት ለቀጣይ ዙር አልፋለች። ፖላንዳዊቷ ጆአና ጆዝዊክ የሶስተኛ ደረጃን ይዛለች። የሩብ ፍጻሜው ውድድር በነገው ዕለት ይደረጋል። ከአትሌቲክሱ ሳንወጣ ለአህጉር አፍሪካ በክብረ ወሰንነት የተመዘገበ ውጤት በትናንትናው ዕለት ተመዝግቧል። የአይቬሪ ኮስት ተወዳዳሪ ማሪ ጆሴ ታሉ በሴቶች የመቶ ሜትር ማጣሪያ ውድድር በምድቧ ውስጥ የተደለደሉትን ቀድማ የገባች ሲሆን ያስመዘገበችው ሰዓትም 10 ሰከንድ ከ78 ማይክሮ ሰከንዶች ብቻ ነበረ። የዜና እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በሜዳሊያ ብዛት እየመራች ትገኛለች። በ14 የወርቅ፣ በ16 የብርና በ11 የነሐስ በአጠቃላይ በ41 ሜዳሊያዎች። ቻይና በ18 ወርቅ፣ በ9 ብርና በ11 ነሐስ በአጠቃላይ በ38 ሜዳሊያዎች ትከተላለች። የራሽያ ኦሎምፒክ ኮሚቴ በ10 ወርቅ፣ በ13 ብርና በ10 ነሐስ በአጠቃላይ በ33 ሜዳሊያዎች የሶስተኛ ደረጃን ይዟል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።
የማትርቂኝ መስሎኝ ነበር፣ የማትለይኝ መስሎኝ ነበር። የማትርቂኝ ገባኝ አሁን እንደ ጭቅሽ ተረዳሁ ምን እንዳሰብ ምክሪሽ በህሊና የገብቶ አስረድቶኛ ሁሉን አብራብቶ ብዙ በመውደድ ስላስቸገርኩሽ ይቅርታ አድርጊልኝ ፍቅሬ ባክሽ። ሞክሬ ነበር እንድትቀሪ ግን ከመሰለሽ ሂጂ አትቀሪ።